ክቡራትና ክቡራን ታዳሚዎች እንኳን ወደ አሲምባ የውይይት መድረክ መጣችሁ። የአሲምባ የውይይት መድረክ ከማንኛውም የፖለቲካ ድርጅት ነፃ የሆነ በዓለም አቀፍ ተበትነው ያሉ ሀገር ወዳድ ኢትዮጵያውያን ስለ ሀገራቸው ጊዜያዊ የፖለቲካ ሁኔታ፣ የማህበራዊ ኑሯና ታሪክ አጀንዳ ሲዘው የሚወያዩበት ሰፋ ባለ ሁኔታ የተለያዩ በሳል ሀሳቦች የሚዳብሩበትና በነፃ የሚንሸራሸሩበት ዲሞክራሲያዊ መድረክ ነው። መድረኩ በየሳምንቱ ቅዳሜ ከሰዓት በኋላ በኢስተርን ታይም አቆጣጠር ከሶስት ሰዓት ጀምሮ እንዲሁም እሁድ ከእኩለ ቀን ጀምሮ ለውይይት ይከፈታል። ይህ መድረክ የተመሰረተው ላለፉት 40 ዓመታት ለኢትዮጵያ ሕዝብ ፍትሐዊ ነጻነት ሲሟገቱ ለወደቁ፣ በደርግ ፋሽስታዊ አገዛዝ የቀይ ሽብር ሰለባ ለሆኑ፣ በጠባብ ብሔረተኛ እንቅስቃሴዎች እጅ ለረገፉ፣ በተለያዩ ጊዜያት በእስር ለተንገላቱና አሁንም ለሚንገላቱ፣ ከኢትዮጵያ ምድረ ገጽ ደብዛቸው ለጠፉ ታጋዮች፣ በየአቅጣጫቸው በዓለም ተበትነውም ሆነ ሀገር ቤት አንገታቸውን ደፍተው ለሚኖሩ የዚያ ትውልድ ጀግኖች ማስታወሻ እንዲሆን ታስቦ ሲሆን ከዚህም ጋር አያይዞ asimba.org ወይም asimba.net በሚል ድረ ገጽ ታሪካቸው ሳይበረዝ ሳይደለዝ በሕይወት ከሚኖሩ የትግል ጓዶቻቸው፣ ከቤተ ዘመዶቻቸው፣ ከስራ ባልደረቦቻቸው እና ወዳጆቻቸው እውነተኛ ታሪካቸው ተሰባስቦ አዲሱ ትውልድ ከታሪካቸው ጥሩን እንዲቀስም ስህተቶቻቸውን እንዳይደግም ለማድረግ ያሰቡ ጥቂት ሀገር ወዳድ ኢትዮጵያውያን የጀመሩት ውጥን ወይም ፕሮጀክት ነው። መድረኩ በሀገራችን ኢትዮጵያ ላይ ስሙላ ሳይሆን እውነተኛ ዲሞክራሲ መሰረት ተጥሎ በህዝቦቹ ዓላማ አንድነት አምነው ህዝቡ በአደራ የሚሰጣቸውን መንግስታዊ ስልጣን በሰላማዊ መንገድ ለመጋራት ዝግጁ ነን ማለት ብቻ ሳይሆን ተግባራዊ እንዲሆን ጥረት የሚያደርጉትን ግለሰቦች፣ ብዙሃን ድርጅቶች፣ ማህበራትንም ሆነ የፖለቲካ ድርጅቶች ከፍተኛ አክብሮት ይሰጣል። ይህ መድረክ የመማሪያ መድረክ እንደመሆኑ መጠን በየጊዜው ፈቃደኛ የሆኑ ምሁራን፣ አንጋፋ ሀገር ወዳድ ኢትዮጵያውያንና የተለያዩ ፖለቲካ ወይም የብዙሃን ድርጅት መሪዎችን መጥተው እንዲያስተምሩን በየጊዜው ይጋብዛል ጋብዟልም። የተለያዩ ሀገር ነክ ኮንፈረንሶች አዘጋጆቻቸው እስከጋበዙንና የቴክኖሎጂ ቅንብር እስካላስቸገረ ድረስ የዚህ መድረክ ተሳታፊዎች በቀጥታ እንዲሳተፉ ያደርጋል። ለህብረተሰቡ በቀጣይነት በድረገጹ አማካይነት እንዲሰራጭ ይረዳል። በዚህ መድረክ የሚሳተፉ ታዳሚዎች መብትና ግዴታ፣ ታዳሚዎች የመድረኩን አጀንዳ እስከተከተሉና ተሳታፊዎችን የሚያራብሹ እስካልሆኑ ድረስ ሐሳባቸውን ካለገደብ በነጻ የመግለጽ መብት አላቸው። ሆኖም ግን ማንኛውም ተሳታፊ አሉባልታና ውሸት ማስፋፋት፣ የግለሰቦችና የድርጅቶችን ስም ማጥፋት፣ የሃይማኖት፣ የዘር፣ የብሔር፣ የጾታ ጥላቻ የተሞላበት አነጋገርና የብልግና ቃል መወርወር አይፈቀድለትም። እንዲሁም በጊዜው ከምንወያይበት ርዕስ በመልቀቅ በተደጋጋሚ የመድረኩን ቀልብ ለማዋከብ ከፍተኛ ጥረት የሚያደርጉ ሸር ፈጻሚዎች ላይ አስተናባሪዎች ወይም አድሚኖች በጊዜው ከማስጠንቀቂያ እስከ ቤቱ ማስወገድ ድረስ እርምጃ ይወስዳሉ። አስተናባሪዎች ወይም አድሚኖች ውይይቱን መስመር ለማስያዝ ወይም ማስታወቂያ ለመናገር ካልሆነ በስተቀር ሐሳባቸውን ለመስጠት እጃቸውን አውጥተው ተራ የሚጠብቁትን ማለፍ አይፈቀድላቸውም። የግል ሐሳባቸውን እንደ ማንኛውም ተራ ጠብቀው መስጠት ይችላሉ። ማንኛውም ተሳታፊ የድርጅት መሪ ካልሆነ በዚህ መድረክ የሚያቀርበው ሐሳብ የግሉ ነው፣ ኃላፊነቱም የራሱ እንጂ የመድረኩ አይሆንም። አድሚኖችም የሚሰጡት አስተያየት የራሳቸው እንጂ የመድረኩ አቋም ወይም አስተያየት አይደለም። ታዳሚዎቻችን፣ ይህን መሰረት አድርገን የዛሬው መድረክ ስንከፍት ይህን መድረክ ትምህርት የምንማማርበት ልዩነቶቻችን
እሺ፣ ጤና ይስጥልን ወገኖቼ። እንደገና ያው በዛሬው ዕለት በባነሩ ላይ እንደምታዩት እንግዳችን አቶ ማነው ዶክተር ሰይድ ሁሴን ናቸው። ዶክተር ሁሴን የኢኮኖሚክ ፕሮፌሰር እንዲሁም ደግሞ ጆርናል ኦፍ ቢዝነስ ኤንድ ፐብሊክ አፌርስ ኤዲተር ናቸው። በዛሬው ዕለት በዚህ በአሲምባሩም ተገኝተው ስለ ሀገራችን የኢኮኖሚና የፖለቲካ ሁኔታ እንዲያወያዩን ብሎም ደግሞ ምን መደረግ አለበት ትግላችንን ወደፊት ለመቀጠልና የኢትዮጵያ ሕዝብ የራሱ አስተዳደር እንዲመሰርት ዲሞክራሲያዊ ስርዓት እንዲመጣ ምን ማድረግ ይገባናል የሚሉትን ነገሮች ለመወያየት ነው ዛሬ ከኛ ጋር የሚገኙት። ጤና ይስጥልን ዶክተር፣ እንደምን ሰነበቱ? እንኳን ወደ አሲምባሩም እንኳን በደህና መጡ እያልኩኝ በራሴም ብሎም ደግሞ በአሲምባሩም ታዳሚዎች ስም እንኳን ደህና መጡ ላለሁኝ።
ጤና ይስጥልኝ፣ አመሰግናለሁ።
እሺ ዶክተር እንግዲህ እርሶ የኢኮኖሚ ምሁር ኖት። እንግዲህ ብዙ ጊዜ እንደሚባለው ደግሞ ኢኮኖሚና ፖለቲካ ተላይቶ እንደማይሄድ አንድ እውቀቶች ያሉን ይመስለኛል ብዙዎቻችን። ስለዚህ ባኮ እስቲ እርሶ ባሁኑ ሰዓት የኢትዮጵያ የፖለቲካና የኢኮኖሚ ሁኔታ ምን እንደሚመስል ባጭሩ ለታዳሚዎቻችን ቢያብራሩልን።
እሺ አመሰግናለሁ። በመጀመሪያ ይሄን ግል ስለሰጣችሁኝ ምስጋና ትልቅ ነው። ሁለተኛ ደግሞ አንዳንድ የማቀርባቸው ነገሮች እንዳላችሁ ያልተገለጹ ነገሮች ካሉ በነጥብ ይዛችሁ ብትጠይቁኝ በሰፊው አብራራለሁ። በሌላ በኩል ደግሞ እኔ የማቀርባቸው አሁን የሚያገራቸው ነገሮች በጽሁፍ ላይ ያሉ መረጃ ያላቸው ስለሆነ የሚያጨቃጭቁን አይደሉም። ስለዚህ በምናገርበት ጊዜ በትክክል ነው በቁም ነገር እስከተናገርን ድረስ ብዙ አንጣና ማለት ነው። በመጀመሪያ ለመግቢያ ያህል አንድ 30 ደቂቃ ወይም ከዛም ያነሰ ያህል እንደ ኢንፎርሜሽን ነገር ሰጣቸዋለሁ። በሁለት ሶስት ነገሮች ነው የማቀርበው። አንደኛው ስለ ኢትዮጵያ ያለችበትን ሁኔታ ጠቅላላ በአጭሩ አንዳንድ ነጥቦችን አቀርብላችሁና ከዛ በኋላ ደግሞ በሁለት ነገሮች በተለይ በኢኮኖሚውና በደግሞ ሙስናን በሚመለከት በሰፊው እናገራለሁ። ጊዜ ካለን ደግሞ ምናልባት ከፈለጋችሁ የወርልድ ባንክ የዓለም የገንዘብ ድርጅትንና IMF ኢንተርናሽናል ሞኔታሪ ፈንድ የሚባሉትን ድርጅቶች በሚመለከት በሰፊው ማውራት ይቻላል። ጊዜ ካለ እሱም በሌላ ጊዜ ማዛወር ይቻላል። እና ከእንደዚህ ነጥቦች መካከል ማቀርባቸው የኢትዮጵያ የምትገኙት ሁኔታዎችን መረጃዎችን ማቀርባቸው ምንድን ነው? አንደኛ እንደምታውቁት እንደሰማችሁት የህዝቡ ብዛት ወደ 82.5 ደርሷል። የህዝቡ ደግሞ አመታዊ እድገቱ ወደ 2.3 ነው። እንግዲህ ይህ ምንድን ነው እንግዲህ የሚያሳየው የኢትዮጵያ ህዝብ ከ33 ዓመት በኋላ ቢያንስ 165 ሚሊዮን ይሆናል ማለት ነው። እንግዲህ በዚህ የሚያወሬ የተጠቀምኩበት ቁጥር ዘሮ ኦፍ 72 የሚባለው ነው። 72 ወይም 70 2.3 ስታባዙ ስታካፈሉ እዛ ያደርሳችኋል ማለት ነው። በ33 ዓመት እንግዲህ መካከል የኢትዮጵያ ህዝብ ወደ 165 ይሆናል ማለት ሚሊዮን ይሆናል ማለት ነው። እና ይሄ በጣም የሚያስፈራ ነገር ነው። ሁለተኛ ደግሞ የሰው አመታዊ ገቢ እንደሚታወቀው አሁን በዚህ በIMF ኢንተርናሽናል ሞኔታሪ ፈንድ በሚባለው እንደ ድርጅት እንደቀረበው ከሆነ ከዛሬ 3 ዓመት እስካሁን ድረስ ያለው መረጃ እንደሚያሳየው የገንዘቡ የህዝቡ የገቢ ምንጭ ከ87 የአሜሪካ ዶላር እስከ 120 የአሜሪካ ዶላር ነው በአመት። እና በጣም ትንሽ ነው። ድህነት በጣም ምን የራሴ እጅ አንዳንድ ተኩል በፊት እዛ ነበርኩኝ። እና ህዝቡ የሚበላው የለው የሚጠጣው የለው ቀንም ሌሊቱም ጨልሞበት ያለበት ሁኔታ ነው። በተለይ ከከተማ ወጣ ብትሉ እና አንዳንድ ደግሞ ደሀ ከተማዎች እንደ ደሴ እንደ ኮምቦልቻ እንደ አዲስ አበባ ወጣ ብላችሁ ካያችሁ በጣም የሚዘገንን ነው ሁኔታው። እና ይህም እንግዲህ ሁኔታው የፖለቲካው መበላሸት ነው፣ በሰፊው እናወራበታለን። የአመታዊ ደግሞ የዋጋ መና ኢንፍሌሽን የሚባለው ነው። ባለፈው አመት በ2005 እና 6 በአውሮፓ አቆጣጠር 13% ሲሆን በዚህ አመት ደግሞ አሁን በትናንትና ያየሁት ኢንተርናሽናል ሞኔታሪ ፈንድ ላይ ያለው ያየሁት ነገር እስከ 19% ሆኖ ደርሷል። እና እንግዲህ ነው ማለት 20 በ19% ኢንፍሌሽን ከሆነ የዋጋ መናር ከሆነ ሰው እጁ ገንዘቡ ኪሱ እያለ እንደ ብሩዋ እንዲቆጥራትም ዋጋ በጣም እየቀነሰች በየቀኑ በየደቂቃውም እየቀነሰች ትሄዳለች ማለት ነው። እቃ መግዛት አቅታል ማለት ነው። እና በጣም የሚያስፈራ በጣም የሚዘገንን በጣም የሚያስጨንቅ ሁኔታ ነው። የበለ ይህን በሚመለከት በኋላ መጠበቃለሁ በሰፊው። ለምሳሌ የአንድ ኩንታል የጤፍ ዋጋ በቅርቡ እንደሰማሁት ዘመዶች ጠይቄ ደውዬ እንደተረዳሁት እስከ 600 ደርሷል አሉ። የአንድ ጤፍ ዋጋ ለምሳሌ የአንድ ኩንታል የጤፍ ዋጋ እስከ 600 ብር ደርሷል አሉ። የአንድ በግ ዋጋ ነው የአንድ በግ ዋጋም እንደዚሁ 600 ብር ደርሷል አሉ። በአንጻሩ ደግሞ ነው የአንድ የተራ ሰራተኛ ደሞዝ ከሁለት መቶ እስከ ሶስት መቶ ደረጃ ደርሷል። በነገራችን ላይ በዚህ ይህን በሚመለከት አንድ ያየሁት እና የተገነዘብኩት ሰዎች ላይ ያየሁት ደሴ እንደነበርኩም እንደምታውቁት የአማራው የክልል ድርጅት ዋና መስሪያ ቤት ባህር ዳር ሆኗል እና ያለው መንግስት የደሴ ህዝብ ስለሚጠላ ሰው ብዙ አስቸግሯል። ብዙ ነጋዴዎቹ ላይ በጣም ጫና አድርጎባቸዋል። በተራ ሰራተኛ እንኳ ተራ ሰራተኛ የሁለት መቶ ብር ስራ ለማግኘት ለጠራግነት ስራ ለማግኘት የአንዳንድ ለዚህም ለዚህ ስራ ማመልከቻው ባህር ዳር መግባት አለበት አሉ። ማመልከቻው ባህር ዳር ደርሶ እስኪመጣ ድረስ ሰው እንግዲህ እንደምታውቁት አንዳንድ ጊዜ ስድስት ወር ሶስት ወር በአራት አራት ወር ይቆያል ማለት ነው። እና ለዚች ሁነ ሁለት መቶ ለሶስት መቶ ብር ስራ ባህር ዳር ደርሶ ስራው መገኘት አለበት፣ መወዳደር አለበት። በመካከሉ ደግሞ እነሱ የሚፈልጓቸውን ሰዎች ይቀጥራሉ ማለት ነው። ለሁለት መቶ ብር ለሶስት መቶ ብር በጣም የሚዘገንን ነው። እዛ ያየሁት የሚገርም ነገር ነው። በአራተኛ የማቀርብላቸው መረጃ ምንድን ነው? የሰብአዊ እድገት ደረጃ ከሌሎች ሀገሮች ጋር ሲወዳደር ይሄ ደግሞ ሂውመን ዴቨሎፕመንት ኢንዴክስ ኤችዲአይ የሚባለው ነው። ኢትዮጵያ የምትገኝበት 170ኛ ከ177 ሀገሮች ላይ ነው ያለችው እና ይህም ለዚሁም ውሸት ተነግሮባት አፈቀላጤዎች ወርልድ ባንክንና አይኤምኤፍን በጥሩ አናግረው ለዚሁም ይህን ተናግረው ነው እዚህ የደረሰችው እንጂ ምናልባት ዝቅ ትላለች። ይህም ደግሞ የሚያኮራ አይደለም። እና 170ኛ ከ177 ሀገሮች ማለት በጣም ወደ ኋላ የቀሩች ሀገሮች መሆናቸው የሚያሳይ ነው። አምስተኛ የማቀርብላችሁ ምንድን ነው? አማካይ የሰው ልጅ እድሜ በቅርቡ እንዳየሁት 47.8 ነው አመት ነው ይባላል። እንግዲህ ይህም እንደተን የሚነገረው ከሆነ የአፍሪካ ሀገሮች በተለይ እንደ ኢትዮጵያ ያሉ በኤች አይ ቪ ኤድስ የተበከሉ ሀገሮች ከዚህም ያንሳለ 38 ነው የሚባልም አለ። እውነተኛው ወደ 38 አመት ነው የሚባለው። ግን አሁን የተቀረበው ነገር ወደ 47 ነው አመት ነው። 47 አመት ለመኖር ሰው ብዙ ጊዜ ስለሌለው ብዙ ነገር ያደርጋል። ሌብነትም ያደርጋል፣ ጉቦም ያመጣል። ብዙ ነገሮች የሚከተሉ ያሉ ይሄን በዚህ የተነሳ በሌላው ደግሞ የማቀርብላችሁ አጠቃላይ የአንደኛና የሁለተኛ ደረጃ ትምህርት ለመቅሰም ትምህርት ቤት የገቡ ልጆች መግባት ከሚገባቸው ማለት ነው በእድሜያቸው በሚያዝላቸው መካከል ሲነጻጸር የአንደኛና የሁለተኛ ደረጃ በጋራ ሲሆን ተደምሮ 36% ነው እና ይህ ቁጥር ደግሞ ክፍል የሚደግሙትንም ይጨምራል እና ይህ እንግዲህ እንደምታውቁት 64% 65% የሚሆነው ሰው እድሜ ወደ ትምህርት ቤት መሄድም አይችልም፣ ቢፈልግም አይችልም፣ አቅሙ አይፈቅድለትም ማለት ነው። እነዚህ ቁጥሮች እንግዲህ የትም ከፍ አላሉም እና በቴሌቪዥን አለ አሁን ዳላስ እ በቅርብ ጊዜ ዳላስ ነበርኩ የኢትዮጵያ በሬዲዮ አይቼ ኢትዮጵያን ቴሌቪዥን የሚያመጡ ሰምቼ በጣም የሚያወሩ ሌላ ደግሞ ፋቱ ሌላ ያለው ነገር ያለው ሌላ የሚያወሩት ሌላ ነገር ነው እና አያፍርም። እንደ በጣም የሚያሳዝን ነገር ነው። በሌላ በኩል ደግሞ ሙስና የሚባለው ወይም በተለይ የጉቦ መስፋፋት ደረጃ ኮረፕሽን ፐርሴፕሽን ኢንዴክስ የሚባለው ነው በእንግሊዝኛ። ኢትዮጵያ የምትገኝበት 130ኛ ከ163 ሀገሮች መካከል ውስጥ ከተወዳደሩ ሀገሮች በ2006 ዓመተ ምህረት እንደ አውሮፓ አቆጣጠር ማለት ነው 130ኛ ነች እንግዲህ። እና ኢትዮጵያ እንደው አንዳንድ ሀገሮች እንደ አሜሪካ እና አንዳንድም እንደ አውሮፓ ሀገሮች እንደሚያናፍስ ሳይሆን 130ኛ ከ163 ሀገሮች ሆኖ እንደዚህ የሚያኮራ አይደለም። እና ኢትዮጵያ እንደዚህ ኮረፕሽን ያለባት ሀገር ነው። ይሄን በሰፊ አወራበታል። ቅድሚያ ነው አያድም ኢኮኖሚ አያድም ነው እንደዚህ የሚያኮራ አይደለም። በተለይ ሙስናን በሚመለከት በሰፊ ለማውራት ነው ትርጉሙንም ለመናገር ፈልጋለሁ ከተፈቀደልኝ። ትርጉሙ ሁለት ሙስና በሁለት ምንጭ አለው፣ ሁለት ትርጉም አለው። አንዱ ሙስና ማለት የመንግስት መስሪያ ቤቶችንና አውታሮችን ተጠቅሞ ለራስ ሀብትና ጥቅምን ማባከት መክበር ጉቦንም ጨምሮ ማለት ነው። እና ይህ ራስን ጥቅምን ማባከት ብቻ ሳይሆን ለግል ፓርቲ አድሎ ማድረግን ለራስ የመደብ ቡድን ወይም ክላስ ማለት ነው አድሎ ማድረግን ለግል ዘር ብሔር ማለት ነው ብሔርም አድሎ ማድረግን ለጓደኛም አድሎ ማድረግን ለቤተሰብም አድሎ ማድረግን ይጨምራል። እነዚህ ሁሉም ይጨምር ነበር ሙስና ማለት። ሁለተኛው ደግሞ አተረጓጎም ይሄ እንግዲህ የሙስናው ከመንግስት የሚገፋፋው መንግስት በመንግስት ውስጥ ሆነው የሚሰሩ ሰዎች የሚገፉት መሆን አለበት ሲመለከት። በሌላ በኩል ደግሞ እንደዚሁ አንዳንድ ባህሉ መበላሸቱን ሲያውቁ አንዳንድ ሰዎች ከውጭ ያሉ ሰዎች እንደው በመንግስትም የማይሰሩ ሰዎች ጉቦ መግፋት ይፈልጋሉ ወይም ደግሞ ይህ እንግዲህ ታሪክ ትታል ደግሞ ለራስ በራሳቸው ደግሞ መጠቃቀም የፈሉበት ሁኔታ ሁለተኛ በሁለተኛ ሆኖ የሚታይ ነገር ነው። ለምሳሌ ግለሰቦችና በግል በተያዙ ድርጅቶች ንብረቶችን በሚመለከት በጉቦ የመንግስት ሰራተኞችን ማበላሸት ህጋው በሚመስል ወይም በተፈቀደላቸው ሁኔታ ተጠቅመው ሎቢንግ የሚባለው ነው አድርገው ከመንግስትና አለቆች ጋር ትስስር በመፍጠር ለራሳቸው ጥቅም ማካበት። ሌላው ደግሞ እንግዲህ የአገሪቷን ሀብት ውሃና የአየር ጠባዎች እንዲበላሹ ማድረግ ግደለሽነት ማለት ነው። አየር ቢበላሽም ግደለኝም፣ ምንጩ ውሃው ምንጭ ቢበላሽም ግደለኝም እኔ እስከከበርኩ ድረስ። ይሄ ሌላ አይነቱ ኮረፕሽን፣ ሌላ አይነቱ ሙስና ነው። እና በይሄ ከግለሰቦች ወይም ከግል የግል ሀብት በሚያጋቡ በሚያካብቱ ሰዎች የሚገፋ ስለሆነ ተለይቶ የሚታይ ነው ማለት ነው። እና የሙስና ዋናው መነሻው ማኒፌስቴሽኑ ማለት ነው ምንጩ የአንዲት ሀገር የህግ፣ የኢኮኖሚ፣ የባህልና የአስተዳደር ውድቀትን ወይም መበላሸት ነው። እና በመሆኑም በአንዲት ሀገር ውስጥ የሚኖሩ ዜጎችን የሚያሰቃይ ነቀርሳ ነው። እና ሁሉንም ሰው የሚነካ ወረርሽኝ የወረርሽኝ በሽታ ነው። እና ሁሉንም ሰው በተለይ ደሃውን ነው የሚያጠቃው የወረርሽኝ በሽታ ነው። አንዱንም ሰው ሳይተው ማለት ነው። ባጭሩ ጉዳቱን ስንመለከት ባጭሩ እኔ ከሞትኩ ሰርዶ አይቀር እንዳለችው አህያ እና ይህንን አመለካከት በህዝቡ ላይ ያመጣል እና ባህሉንም ይቀይራል። ባለፈው እንደተናገርኩት እኛ አፍሪካ ውስጥ ያለው ነው አንደኛው እሱ ነው። ኢትዮጵያ ውስጥ በተለይ የተባብሷል። እንደምታውቁት እንደ ናይጄሪያ እና ሀገሮች እንደ ናይሮቢ ወደ ኬንያ ሀገሮች ብትመለከቱ ቀን በቀን ባንክ የሚዘረፍበት ሀገሮች ናቸው። ኢትዮጵያም ነገም ዛሬ በተዘዋዋሪ ሆን እንደዚህ ይደርሳል። ይህ ምንድን ነው የሚያሳየው? ጉልበት ያለው ሰው፣ ጠመንጃ ያለው ሰው የፈለገውን አድርጎ ሲከብር እንደኔ ያለው በመንገድ ያለው ተራ ሰው ምን ያህል እኔ ጠመንጃ ካለው ይህን መክበር ይችላለሁ በሚል የራሱን ለማራከብ የፈለገውን ያደርጋል ማለት ነው። እና ኢትዮጵያም እንደዚህ በዚህ አስማሚ አለባት ይመስላል። እንደውም አክቹዋሊ እውነት ነው ማለት ይቻላል። እና ሁለተኛ ደግሞ ባህሉን ይቀይራል። ሆዳሞችን ያበዛል፣ አገልጋዮችን፣ ባንዳዎችን፣ ሰነፎችን፣ ሌቦችን ያበዛል። ሙስና ወይም ጉቦ የበዛባት ሀገር ማለት ነው። እና በስራ መቀለድን ያመጣል፣ ገንዳባነትን፣ ራስን መውደድን ያመጣል። የመንግስት አውታሮች በትክክል ስራቸውን እንዳይሰሩ ያደርጋል። ኢንስቲትዩሽናል ፌለር የሚባለው ነው እንግዲህ በእንግሊዝኛ። እንደ ኢትዮጵያ ባሉ ብዙ ሀብት በሌላቸው ሀገሮች ሙስና ሲስፋፋ ይችው ያላት ሀብት በለባረ ስትመጠቅ ብዙ የሚቀረን ነገር የለም። እና በትብብር በሀገር ወዳድነት በህዝብ ወዳድነት ካልያዝነው በስተቀር እንደ ይችው ያላችን ወደ ዜጎች ሲነጥቋት ብዙ የምትቀርም ነገር የለም። ይሄ ደግሞ እንደው በኋላ ትንሽ ስትቀር ወይም አንዱ ሲዘርፋ ትልቅ ሲዘርፋ ትንሽ ስለምትቀር በኋላ መጨቃጨቅን፣ መጣላትን፣ ጦርነትን ያመጣል። እና ማለት በእንግሊዝኛ እንደሚባለው ኮንፍሊክት የሚባለውን ያቃናል ማለት ነው። እና ምሳሌ ከፈለጋችሁ አንዳንድ ያየኋቸውን ፖሊዮ ነው ምሳሌ ስጣችሁ እችላለሁ። ለምሳሌ በቴሌኮሙኒኬሽን እንደምታውቁት በጣም በሙስና ከተበከሉት መስሪያ ቤቶች አንዱ ነው። እና እኔም የማውቃቸው ሰዎች አሉ፣ በውሃ ፍሳሽም ቢሆን የማውቃቸው ሰዎች አሉ፣ በጠቅላይ ሚኒስትሩ ቤትም እንደዚሁ የማውቃቸው ሰዎች አሉ። እና በኋላ እሱም እመጣበታለሁ። እና ምንድን ነው የሚያደርጉት? ዛሬ አዲስ እቃ እየተገዛ በመንግስት እቃ ተገዝቶ ተቀምጦ እያለ የተባበረ እንደገና ሌላው ሰው እንደገና ይታዘዛል። ከሌላ ኩባንያ ጋር ሆኖ እንደገና እያዘዙ እቃው ያለው ሳይጠቀሙበት እንደገና እየታዘዘ ሰዎችን መካከል ይከብራሉ በቴሌኮሙኒኬሽን። ይሄ የኢትዮጵያ መንግስት ማምኖበት እነሱ ማምነናል ብለው አንድ አመት በፊት በቴሌቪዥንም በጋዜጣቸውም አውጥተዋል። በነገራችን ላይ እኔ ብቻ መጨመረው አይደለም ማለት ነው። ሌላ ደግሞ ያየሁት በ1993 ዓ.ም ኢትዮጵያ ገብቼ ነበር አንድ ጊዜ መጀመሪያ ጊዜ ከደርግ በኋላ። እና የኢትዮጵያን ቴሌቪዥን ነው ሳዳምጥ ምን ተሰማ መሰል ምን አየሁ መሰላቸው? ያን ጊዜ አሰብ በኢትዮጵያ ነበር ያለችው። እና በኢትዮጵያ ቴሌቪዥን ያየሁት ብዙ ተገታች መኪናዎች በመቶ የሚመለጡ ተገታች መኪናዎች በአንድ ኩባንያ ምናልባትም ይመስለኛል ያላሙዲ ኩባንያ ይመስለኛል አስገብቷቸው አሰብ ላይ አሰብ ላይ ተቀምጠው ለቀረጥ እየከፈሉ መስለኛል ለቀረጥ እየከፈሉ እነሱም በስብሰው እየበሰበሱ ነው ተብሎ አሳየ። ምንድን ነው ምክንያቱ ሲሉ እዛ የአውራ ጎዳና ስላልፈቀደ የንግድ ሚኒስቴር ስለዚህ ነው መኪናዎቹ እንዲገቡ እንዲገዙ ቢፈቅድም የአውራ ጎዳና ስላልፈቀደ ወይም ማንኛው መስሎኛል ይሄኛው አንድኛው ስላልፈቀደ ስለዚህ ለኢትዮጵያ አውራ ለጎዳና መኪናዎቹ እንደዚህ ከባድ ስለሆኑ ወይም ስላልሆኑ መግባት አልተቻለም። ስለዚህ ቀረጥ እየተከፈሉ አሰብ ላይ ታጉረዋል የሚሰማ በኢትዮጵያ ቴሌቪዥን። ይሄ የሚያሳያችሁ ምንድን ነው? እንግዲህ የጉቦ ውድድር ነው የሚያወጣው፣ ሌላ ነገር መልኩ የለውም። ሰዎቹ እንግዲህ የንግድ ሚኒስትሩና የአውራ ጎዳና ሚኒስትሩ ተጣልተው ይሆናል። ለእኔ ብዙ ይገባኛል፣ ለእኔ ብዙ ይገባኛል በሚል ሊሆን ይችላል። ሌላ አመለካከት የለውም። እንደዚህ ባይሉም ያው ምስና ነው ነገሩ። በነገራችን ላይ ደግሞ አሁን በመጨረሻ ጊዜ ኢትዮጵያ ስሄድ አንድ አመት ተኩል ወይ ከዛ ያነሰ ሲሄድ ወደ ሶደሬ ህጄ ስመለስ ብዙ መኪናዎች እንደዚህ የጭነት መኪናዎች በብዙ የሚቆጠሩ ወደ አዲስ አበባ በቢያ ላይ አየሁኝ። እነዚህ መኪናዎች ምንድን ነው ኢትዮጵያን የመሰለ ደሀገር እዚህ እነዚህ መኪና ተገትረው እንደዚህ ያሉ በብዙ መቶ የሚቆጠሩ ደሀገሮች ምንድን ናቸው ብዬ ስለኝ ሰዎቹ አይ እነዚህማ ያለፈው ጊዜ አሰብ ላይ የነበሩ ሀገሮች መኪናዎች ናቸው እና ሰው ተፈቀደላቸው ይኸው ታግረዋል አሉ። እንደ ኢትዮጵያ ያለ ደሀ ሀገር እነዚህ ያለ ጭነት መኪና እንደዚህ ቀልጦ ሲቀር በጣም የሚያሳዝን ነገር ነው። እና ከመረጃውም ይሄን ለመረጃም ለምሳሌ ሳቀርብላችሁ ነው። በክላችሁም ስታሁን ስላሉ ሁዳችሁ ማየት ትችላላችሁ ማለቴ ነው። እኔ ስላየኋቸው ገርሞኝ ነው። እንደው ከስንት ዓመት በኋላ ከአስር ዓመት በኋላ ከዛም የበለጠ በነገራችን ላይ በሌላ ደግሞ አየሁት በእርሻ ሚኒስትር እንደ አውሮፓ አቆጣጠር በ1993 ዓመተ ምህረት ያን ጊዜ ወደዚህ በርበሬ ወይም ሽሮ ለማምጣት መፈቀድ አለበት፣ የእርሻ ሚኒስትር ሰው ሂዶ ማስፈቀድ አለበት። እዛ እኔም በርበሬ ተጭኜ ለማምጣት በርበሬና ሽሮ ጭኜ ለማምጣት እርሻ ሚኒስትር ያው ሌሎቹ ሸሽገውም ጀግኖቹ ያመጣሉ። እኔ እንደምታውቁት የተማረ ሰው ፈሪ ነው። እኔ ፈሪ ስለሆንኩኝ ያችን ፈቃድ ለመያዝ ህጀ እዛ እርሻ ሚኒስትር ሄድኩኝ። ዛሬም ሰን የምም የሚፈቅዱት ሰው የሉም። እዛ ሰድም እንደገና ፈቃድ የሉም። ነገ ዛሬ ነገ ዛሬ ይህ ምንድን ሌላ የሚያሳይ ሙስና ነው። እና እንደዚህ አለቃው ከሌለ መስሪያ ቤት እንዴት ሰው ይሄዳል? የት ሄዱ ፖለቲካ ስብሰባት? እና ይሄ አዲስ አበባ ኤርፖርት የሚያዩት በነገራችን ላይ ካሜራ ተሰርቆብኝ ኢትዮጵያ ላይ ላይፍ ላይ ካሜራን እፈልጋለሁ ብዬ 10 ጊዜ በመላለስ 15 ቀን ተመላልሼ እንደ ሰውየው አለቃውን የሉም ነው የተባልኩት 10 ጊዜ 15 ጊዜ። ስለዚህ ይህም ራሱ ሙስና ነው። ሌላው ደግሞ ያየሁት ነው የእርሻ መዳበሪያን በሚመለከት ነው። እኔ ግማ አብዛኞቹ ዘመዶቼ ገበሬዎች ናቸው። አባቴም ገበሬ ነበረ ከመሞቱ በፊት እና በጣም የሚዘገኑ ነው። በተለይ እርሻ ማዳበሪያ ያለው ጉቦ ገበሬዎቹ የሚያጠፉት በእርሻ ማዳበሪያ ተገብተው የሚያጠፉት ሆነው ከሚያመርቱት ይበልጣል። በግድ መግዛት አለባቸው። እና ይህንን በአባቴ ስጠይቀው ምነው አባቴ ይህን እኔ ገንዘብ ሰጥተንህ እኛ ገንዘብ ሰጥተንህ ይህን ባታበክሉ ምን አለበት? ገንዘብ ሰጥተንህ ዝም ብለህ መሬቱን ትተህ ገንዘቡን ዝም ብለህ እቃ ብሸምትበት አይሻልም ወይ ስለው፣ አይ የባህሉ ጉዳይ ስለሆነ መሬቱን አለቅም ብዬ ነው አለኝ። እና እንደምታውቁት ይሄ ነው ተገብቼ ነው ደግሞ ምን የምገዛው። ስለዚህ መሬቷን እስካልኩ ድረስ ምናልባት ጥሩ ነገር አንድ ነገር ይሆናል ወደፊት በሚል ነው እያለ ይኸው አባቴም ሳይደርስበት መሬቱንም ሳይበላበት ሞተ። እና እኛ ስላለን ያው እደኛ አልሆንም፣ ግን ብዙ ገበሬዎች እደኛ ሆነዋል። እና የሚሸጡት ሰዎች ሆ የተወሰኑ ሀብታም የሆኑ ይህን የሚገዙ ሰዎች ናቸው፣ በመንግስት ያሉና ለእነሱ የሚደግሙ ሰዎች ናቸው። ይህ በአይኔ ያየሁት ነገር ነው። በሌላ ደግሞ ያየሁት ሰው ነገር ምንድን ነው፣ ድሀ የነበሩ ሰዎች በአንድ ጊዜ ሚሊዮነር ሲሆኑ ነው ያየሁት። እና ከየት በመንግስት ጋር ግንኙነት ያላቸው ሰዎች ድሀዎች እንደው ምንም የማይባሉ ውጭ የሆኑ ሰዎች በአንድ ጊዜ ሀብታም ይሆናሉ። ሀብታም የሆኑ ደግሞ ድሀ ሆኑ በአብዛኞቹ። ይህ የሚያሳየው ሙስና ነው፣ ሌላ ነገር የለውም። በአንድ ጊዜ ምንም የሌላቸው ሰዎች ሀብታም ሆኑ ማለት ያው ከመንግስት ጋር ተይዘው ወይ አንድ ነገር አግኝተዋል ማለት ነው። እኔም ደግሞ ሰዎችም ስለምጠቅስ ብዙ አንድ ሁለት አራት አምስት ዘጠኝ ስለምል ስማቸውን ስለመጥቀስ አያስፈልግም። ያየሁት ነው እና ሀገሪቱ ይህ ይታያል በጠቅላላ። እና ሌላ ደግሞ ያየሁት የሰማሁት ምንድን ነው፣ አንዳንድ ነጋዴዎች ያሉ በተለይ አስመጭና ላኪ ሰዎች አንዳንድ ነገር ይጠቀማሉ አሉ። ሰዎችም ስም ጠቅሰውልኛል። ይህም ምንድን ነው፣ ለምሳሌ እኔ ኢትዮጵያዊ ነጋዴ ከሆንኩ እናንተ አሜሪካዊ ከሆናችሁ ምን አደርጋለሁ? እና አሜሪካዊ ስለሆን ምደውላችሁና ወይም እናያገርና እኔ ዕቃ ላኪ ስለሆንኩ ስማ፣ እኔ ላኩልህ ዕቃ የሚያወጣው $100 ብቻ ነው፣ ግን አንተ የምከፍለኝ መስከፍለኝ ሁለት መቶ ነው። ለመንግስት ግን መቶ ያወጣል ብለህ አድርግልኝ። እኔ አንተ የምከፍለኝ 200 ነው። 50 ከዛ ሁለ የተረፈውን 100ውን ሁለት ሁለት አድርገን እንካፍላለን። የቀረውን 50ውን እኔ አንተ ባንክ አድርግ በአንተ ስብ አድርግ እና አስቀምጥልኝ ይላሉ። እና ይህ ምንድን ነው ነው አንደርን ቮይሲንግ የሚባለው ነው። አንዳንድ ጊዜ ደግሞ እንደዚሁ ነው አስመጭ ከሆንኩ ደግሞ ብዙ ከፈልኩ ብዬ ለቀረጥና ለቀረው እንዲመቸኝ ብዙ ከፈት ብዬ ገዘው የቀረው ገንዘብ እንዲቀር አረጋለሁ። እና እነዚህ ታይበት አደረሽ ናቸው። ይሄን ይመጣው ከየት ነው? ከፖለቲካው ነው። እና ዝም ብሎ ኢኮኖሚውን ብቻ ማያቱም አንደው ወይነት ያሆናል ማለት ነው። መፍትሄው ምንድን ነው ብትሉ ለነዚህ መፍትሄው ይሄ እንግዲህ በኢኮኖሚክስ በመጽሐፎችም በደሞ በፍራ የቀረበው ምንድን ነው መፍትሄ የተባለው? ይሄን እንደው ዝም ብሎ የለም ለማውጣት ከተፈለገ ይሄ ጠቅላላ ስራ ለውጥ ሪቮሉሽን ያስፈልጋል ነው የሚሉት። ባጭሩ እንግዲህ እንደጠቀስኩት የሙስና ጉዞ መስፋፋት አገሪቱን የሚያስተዳድረው መንግስት ነጠብራቅ፣ የነቀርሳው የወረርሽኙ ምንጩ የመንግስት አስተዳደር ነው። ስለዚህ በተለይም ይህ የሚያሳየው ገዢ መንግስት ህዝብ ድጋፍ ሳይኖረው ሲቀር በሌቦችና በአሻጥረኞች በተንኮሎች ላይ ስለሚመካ እነዚህም ነቀርሳ ወረርሽኝ በመዥዎች ለማስወገድ በጠቅላላ ስርዓቱን መንግሎ ማውጣት ብቻ ነው ብለው ነው ብዙ አዋቂዎች የሚተነትኑት። በኔ ፊልድ በኔ በተማርኩበት ደረጃ እና ከአለዚያም በደ እንዳው እንደምታውቀው እንደምንበለው በአማርኛ እንደሚባለው በደም ካላረሱ በአርሚ እንደለሱ እንደሚባለው ነው ማለት ነው። እንዳውም ከዚህም አልፎ ነቀርሳው ስር ሰዶ ከዚህ የበለጠ ጣጣን ያስከትላል ይባላል። እና ይህንን ነቀርሳ ወረርሽኝ ለማስወገድ ህዝቡ ለራሱ ነው ለራሱና ለሱ ተገዢ አገልጋይ የሚሆኑ ሰዎችን መምረጥና መሾም መቻል አለበት። አለዚያ ዝም ብሎ ውሃ ቅዳ ውሃ መልስ ነው። እና ይህንን ለማድረግ ደግሞ ለማምጣት ደግሞ ህዝቡ መደራጀት አለበት። በተለይም አሁን እንደምታውቁት ሰዎቹ ተቃዋሚ የሚባሉ ሰዎች የቅንጅት ሰዎችም ነው ከስር ወጥተዋል። አንዳንዶቹም በግድ እንዲፈርሙ ተደርገዋል ጥፋተኞች ነን ብለው በቃ እነሱም አሁን እንዳየሁት ከሆነ በብዙ ዌብሳይት እንዳየሁት ከሆነ ሰዎቹ ስለፈረሙ ለምሳሌ አቶ ሀውሉ ሻውልም ያጥፍቻለሁ ብለው ስለሸሙ ከአሁን በኋላ የፖለቲካ መሪነታቸው ያጠራጥራል። በእውነቱ እንደዚህ ከፈርመው ከሆነ እንዲያውም ፈርመዋል ነው። በአንዳንድ ወብሳት እንዳየሁት የፈረሙትንም አንብቤዋለ በአማርኛ በጣም የሚያሳዝን ነው። ለመሆኑ ይህን ከፈረሙ በእኔ በኩል ነው፣ እኔ ማንንም ሪፕሬዘንት አድርጌ አይደለም የማወራው። ይህን ከፈረሙ በጣም የሚዘገንን ነገር ነው። የፖለቲካ መሪነታቸውም ያለቀ ነው። በአሁኑ የኢትዮጵያ ሕዝብ እንደገና ተደራጅቶ መታገል አለበት። በተለይ በአሁኑ ጊዜ የፖለቲካ ክፍተት ስላለ ከፍተኛ ስለሆነ እንደገና ተስፋ ሳይቆርጥ አገሩ ነው ተስፋ ሳይቆርጥ እንደገና ተዘጋጅቶ መደራጀት አለበት። ትግሉም መቀጠል አለበት ባይ ነኝ። እና ምንም ቢሆን ተስፋ የሚያስቆርጥ ቢሆኑ ህዝብ አንድ ጊዜ ከተቆጣ መሪ ካለው እነዚህ አስቸጋሪ የሆኑ ነገሮች በአንድ ጊዜ ገፍቶ መቃር ይችላል። እና ሁሉም ነገር ይቻላል ህዝቡ ከተባበረ። አስቸጋሪው ያለን በሽታ በውጭም ያለው በውስጥም ያለው ተቃዋሚ አለመተባበሩ ነው። በጣም የሚያሳዝን በሽታ ነው። እኔ የሚገርም በሽታ ነው ያለብን ይሄ ነው። እና ሙስናን በሚመለከት እኔ ብቻ ሳልሆን እንደምታውቁት ብዙ አዋቂዎችም የተነተኑት ነው። አጠገቤ ቢሮ መጽሐፎችም አሉ፣ መጽሔቶችም አሉ። አንዳንዶቹም እንደው ብዙ ሂሳብ ያለባቸው ነው ውዝግብ ያለባቸው ናቸው። እና ብዙ ነው ከፈለጋችሁ እነሱን ማስረጃ መሰጣችሁ ይችላለ ማለት ነው። በሁለተኛና በዋናነት ዛሬ የማቀርብላችሁ የኢኮኖሚን ጉዳይ በሚመለከት ነው። በአጭሩ እንደሰማችሁት እና እንዳነባችሁት ከሆነ የኢትዮጵያ ኢኮኖሚ አምስት በመቶ አደገ፣ ሰባት በመቶ አደገ፣ አስር በመቶ አደገ። በ2003 ዓመተ ምህረት ደግሞ እንደ አውሮፓ አቆጣጠር 5% ቀነሰ ተብሏል፣ በድርቅ የተነሳ ተብሏል። እና እንግዲህ ኢኮኖሚው አደገ፣ ይህን ያህል አደገ፣ ይህን ያህል በመቶ አደገ የሚባል አለ። በሌላ በኩል ደግሞ ጠቅላላ ኢኮኖሚው እንደ ከመስካመሳወር ብዙ አመቶች አንድ ላይ ሆነው አድጓል የሚባለው የተለያዩ ነጥቦች ናቸው። ማለት በእንግሊዝኛው ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት የሚባሉት ሁለቱ ኮንሰፕት ሁለቱ እንትኖች አስተሳሰቦች የተለዩ ናቸው። እና እነሱን በደንብ አድርገው መከተል ያስፈልጋል። በመጀመሪያው ዝም ብሎ እንዲያው የተፈጠሩ ነገሮችን አወዳድረው አንዳንድ ጊዜም ደግሞ የዋጋ መናርን ሳይጨምር እንደ ዝም ብሎ እቃዎችን ዝም ብሎ በመጨመር ከአመት ከአመት የሚያይ ነው። እንደምታውቁት ከላይ እንደጠቀስኩት በዚህ አመት የዋጋ መናር ኢንፍሌሽን ማለት ነው እስከ 19% ደርሷል። እና ለምሳሌ የኢትዮጵያ ኢኮኖሚ 10% አደገ ከተባለ ኢንፍሌሽኑን ስታወጡበት የዋጋ መናሩን ስታወጡበት ምናልባት ቅነሳ ሊመጣል ማለት ነው። እና ዋናው ነገር ሰው መቶ ብር ካለፈው ሲወዳደር ቢጨመርለት ግን እንትለች 200 ከሆነ በቃ ያለው ገንዘብም እቃ አይገዛለትም ማለት ነው። እና እሱን የሚያይ ነው በአንድ በኩል። በሌላ በኩል ደግሞ ይሄ ሌላው በሌላው ኢኮኖሚ ጠቅላላ እድገት የሚባለው ብዙ ነገሮችን ይመለከታል። ይሄ እንግዲህ ኢኮኖሚክ የሚባለውን ትምህርት ያጠና ሁሉ እንደሚያውቀው የአንዲት ሀገር የኢኮኖሚ ከአመት አመት መጨመር ወይም መቀነስ እና የአንዲት ሀገር የኢኮኖሚ እድገትን በሚመለከት ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ማለት ነው ብዙ ልዩነት አለ። የመጀመሪያው እንግዲህ ኢኮኖሚ ግሮዝ አመታዊ መጨመር ማለት ነው የሚባለው እንዳውም ዝም ብሎ ከአመት አመት የተመረቱት እቃዎች እቃ ያልሆኑ ነገሮችም ጉድስ ን ሰርቪስስ ማለት ነው በእንግሊዝኛ አገልጋዮች ወጡ ወረዱ ብሎ የሚያሳይ ሲሆን፣ ሁለተኛ ደግሞ ይሄ ነገር ሰዎቹ ይሄን ያዘጋጁ ሰዎች በሚያዘጋጁ ሰዎች ይታመናል። አንዳንድ ጊዜ ውሸትም ይኖርበታል። በነገራችን ላይ ይሄ የዓለም ባንክም የዓለም የገንዘብ ድርጅትም IMF የሚያውቀው ሁኔታ ነው፣ የሚጽፉበት ሁኔታ ነው። በነገራችን ላይ ሁለተኛው ግን ኢኮኖሚ ዴቨሎፕመንት የሚባለው ማለት ነው ብዙ ነገሮችን ይመለከታል። ለምሳሌ ባጭሩ የተመረተው እቃ ወይም ሌላ ነገር ለሕዝብ ጠቃሚ መሆኑን ይጠይቃል። ለምሳሌ በአሜሪካን በሌላ ምስታው በ2003 ዓመተ ምህረት የአሜሪካ ኢኮኖሚ ወደ 8.5% አደገ። በአራተኛው ዓመት በመጨረሻው ዓመት እና ይሄ ምንድነው እንደምታውቁት የኢኮኖሚ አደገ የሚባለው የወታደር አሜሪካ ኢራቅን ስለወረረች የወታደር እንቅስቃሴ ነው ይሄን ያሳደገው። እና የአሜሪካ ህዝብ እንግዲህ የወታደር መሳሪያ አይበላ አይጠጣም። እና ይህን መለየት ያስፈልጋል። ይህን እንግዲህ ኢኮኖሚ ዴቨሎፕመንት ምን ያህል ይህን የኢኮኖሚ እድገት የሚመረተው እቃ ለተራሱ ህዝብ አገልጋይ ነው ወይ ብሎ ይጠይቃል። ሌላው ደግሞ የተመረተው እቃ አየርን ውሃን አይበክልም ወይ እና ፖሊሽን ማለት ነው በእንግሊዝኛው እሱም የአየር ውሃውን አይበክልም ወይ የተመረተው እቃ ለሁሉም መድረሱን ይጠይቃል። የተመረተው እቃ በድሃና ሀብታም ያለውን ልዩነት መቀነሱን ይጠይቃል። በሀገሪቷ ውስጥ ትምህርት ለሚቀንሱ ወጣቶች እኩል እድል የሚሰጣቸው መሆኑን የተመረተው እቃ ለዚህም መዋሉን ይጠይቃል። በገጠሩና በከተማው ያለው ልዩነት እንዲጠብ መደረጉን የተመረተው እቃ ለዚህ መዋሉን ሀብት ወዘር የተመረተው ሀብት ለዚህ መዋሉን ይጠይቃል። የሀገሪቷ ተወላጆች የሁሉም ሀብት ነው የሁሉም መብት መጠበቁን በመጣ መምረጥ ለመምረጥ የሚያስችል መሆኑ እና የፍሪደም ማለት ነው እና በጣነት አለው ወይ የተመረተው ምርት ለጤና ጥበቃ እንዲውል ይደረጋል ወይ የተመረተው ምርት ሰዎችን ሳይበዘብዝ መገኘቱን ይጠይቃል። ለምሳሌ የተመረተው ዕቃ ከጊዜው ጊዜ ከፍ ሊል ይችላል። ግን አንዳንድ ጊዜ ይሄ ሰዎችን ተጭኖ ሰራተኞችን በዝብዞ ከሆነ ዋጋ ያለውም ማለት ነው። በአጠቃላይ እንደው ስታይ በሀገሪቷ ውስጥ ድህነት እንዲቀንስ መደረጉንም ይጠይቃል። በጠቅላላ ያያልም ይመረምራል። እነዚህ እንግዲህ እነዚህ ነገሮች ስላልተማሉ ነው ወንድሞች ወገኖች ኢትዮጵያ 170ኛ ከ177ኛ የሆነችው። እንደዚሁ አይደለም። እነዚህ እነዚህ ነገሮች ስለተተመኑ ኢትዮጵያ ወደ ኋላ መቅረቷን ስለሚያሳይ ነው 170ኛ የሆነችው ከ177 ሀገሮች ጎዳደር እና ምነው። በነገራችን ላይ የዓለም የገንዘብ ድርጅት IMF ማለት ነው ባለፈው ወር በሜይ 18 ግንቦት 18 በፈረንጅ አቆጣጠር 2007 ማለት አንድ ወር ተኩል በፊት ማለት ገደማ ነው ያወጣው አዲስ ሪፖርት እንደሚያሳየው እንግዲህ ባጭሩ ላቀርብላችሁ ፈልገው እሱም ሄዳችሁ ማየት ትችላላችሁ። አንደኛ የሀገሪቱ በውጭ ንግድ በኩል በጣም ወደኛ መሆኗል። ይህም የሚያሳስብ ደረጃ መድረሱ ለምሳሌ ወደ ውጭ የሚላኩትና በሚገቡት እቃዎች ሲወዳደሩ ትሬድ ባላንስ የሚባለው ነው። እንግዲህ በ2006 ዓመተ ምህረት ኢትዮጵያ የምታስገባው እቃ እጅግ ስለበዛ ስለሚበልጥ ከምታስወጣው ማለት ነው ኢትዮጵያ በ3.891 ማለት ወደ 4 ቢሊዮን ዶላር ወደኛ ነች። ለአንድ ይሄ ደግሞ ለአንድ አመት ብቻ ነው። እንግዲህ ይሄ ያለፈው አመት በ3.4 ነበር። የዚህ አመት ደግሞ 3.9 ከሆነ ደምሩት በየጊዜው። እንግዲህ ያው እንደዚህ እያለ ነው ኢትዮጵያ ዳ የውጭ ሀገር የሚደመረው እና በእንግሊዝኛ እንደምታውቁት ደፊሲት ኤንድ ዴት የሚባለው ነው ልዩነቱ። እና አንድኛው ዴት የሚባለው ወደኛ መሆን ተጨማምሮ ወደኛ የሚሆነው ማለዳ መሆን የሚጨማመር በየአመቱ የሚጨመረው ማለት ነው። እንግዲህ የኢትዮጵያ ትሬድ ባላንስ 3.891 ወደ 3.9 ማለት ነው ቢሊዮን ዶላር ነው ያለፈው አመት ማለት ነው። እና እንግዲህ ይሄ በጣም ወደኛ ስለሚያረጋት ይሄ ኢትዮጵያ ለማኝ ትሆናለች ማለት ነው። ሁለተኛ የሀገሪቱ የውጭና ውስጥ ጠቅላላ ክፍረት በእንግሊዝኛው ከረንት አካውንት ባላንስ የሚባለው ነው 10.5 የሀገሪቱ ኢኮኖሚ ያክላል። እንግዲህ የጠቅላላው ማለት የሀገሪቱ ለከደኛነት ወደ ከምታመርተው ጋር ሲወዳደር ሲካፈል በቃ 1/11 ያህላል ማለት ነው። 1/10 ናት። 1/10 ያህላል ማለት ነው። እና የቀረውም ይሄ እንግዲህ የቀረው ለኢትዮጵያ ሕዝብ ነው የሚሆነው ማለት ነው። የዋጋ መናር ደግሞ እንደምታውቁት 19% ሆኗል በዚህ አመት። የውጭ ሀገር ሆነ የሀገሪቱ ባለ ሀብቶች ደግሞ ስራ ለመፍጠር ያላቸው ምቾት በጣም ስላነሰ ጉባኤና ሙስናው እና ቢሮክራሲው ስለበዛ ከብዙ ሀገሮች ጋር ሲወዳደር ኢትዮጵያ የምትገኝበት 118ኛ ነች። ይህም በእንግሊዝኛ ራንኪንግ ኦፍ ኢንቨስተር ፕሮቴክሽን ኢንዴክስ የሚባለው በእንግሊዝኛው 118ኛ እስከሆነች ድረስ እንደ ብዙ ሰዎች አንዳንድ ኢትዮጵያኖች ክታሉን ሞኝስ ካልሆኑ በስተቀር ስል በኋላ መጠንበታለሁ እኔ ኢትዮጵያ ውስጥ በህዶ ኢንቨስት ማድረግ የሚያጓጓ አይደለም። ብዙም ማለው ምርት የሚገኝበትም አይደለም የሚከበርበትም አይደለም። እንደውም በጠቅላላ ላይ ስናየው በኋላ ይመጣበታል በነገሩ ላይ ቅጥ አድርግልኝ እና በአምስተኛ ያቀረበው ደግሞ የዓለም የገንዘብ ድርጅት IMF ማለት ነው የውጭ አበዳሪዎች እነዚህም የፖለቲካ ሁኔታ ስላሳሰባቸው በተለይ ከ2005 ምርጫ በኋላ ወደ ኢትዮጵያ ሀብታቸውን በማስገባት ላይ ወይም ብድር በመስጠት ላይ የነበሩ አገሮች እና ግለሰቦች ወይም ባለንብረቶች ይህን አሰባቸውን ቀንሰዋል። ግን አንዳንድ በዚህ ላይ የሚያቀርቡ ምንድን ነው አይኤምኤፍ የሚያቀርበው አንዳንድ ኢትዮጵያዎች ግን እንደዚሁ ያስገባሉ፣ ሌሎች የውጭ ሀገር ሰዎች እና ዋናናዎቹ ግን ቀንሰዋል ይላል። በተለይ ይህን በሚመለከት በጣም አስጊ ነው ይላል። በኋላ መጠበታለሁ ትንሽ ቆይቼ። እነዚህ እንግዲህ ከእነዚህ ከላይ የጠቀስኳቸው ጉዳዮች በጣም በመጥፎ ደረጃ ላይ ስለሆኑ የሀገሪቱን ገንዘብ ኪሳራ መበላሸት ላይ እንዲወርቅ ሊያደርግ ይችላል። ማለት ፋይናንሻል ክራይሲስ የሚባለው ሜክሲኮ በፈረንጅ አቆጣጠር በ1994-95 እና በደግሞ በታይላንድ ጀምሮ በ1998 በራሽያ ደግሞ በ1998 ዓመተ ምህረት እንደሆነ ማለት ነው የገንዘብ ክስረት የሚያስቆጥራል። እንዲያውም ኢትዮጵያ ያለበት ሁኔታ ከሜክሲኮ ከነበረችበት ሁኔታ የባሰ ነው። እና ይሄ በተለይ አይኤምኤፍን ኢንተርናሽናል ሞኔታሪ ፈንድ የሚባለው ነው ወይም የገንዘብ ድርጅት የዓለም የገንዘብ ድርጅት በጣም ላሳስቦታል። በደንብ አጋችሁ ካነባችሁ እሱን ነው የሚያሳየው። እና የኢትዮጵያን ሁኔታ ስትመለከቱ ብድሯ ከበዛ ደግሞ በተለይ የዋጋ መናር ከሆነ የገንዘብ ክስረቱ ገንዘቡ ባዶ ይሆናል፣ ዋጋ ላይኖረው ይችላል። ይሄ ደግሞ እንግዲህ ፋይናንሻል ክራይሲስ ያመጣል ማለት ነው። በሌላ ደግሞ እንደምታውቁት በኢንኪዋክስ በሌሎችም እንደተገለጸው የእንግሊዝ የመገናኛ መሳሪያዎች በተለይ እንግሊዞች ጋዜጦችና መጽሔቶች እንዳስገነዘቡት ከአንድ አመት ተኩል በፊት ወደ ኢትዮጵያ ከሚገባው የውጭ ምንዛሬ ይልቅ ከኢትዮጵያ ወደ እንግሊዝ ሀገር የሚገባው የውጭ ምንዛሬ በዝቷል። ይህን የሚያሳየው ምንድን ነው? እንግዲህ የውጭ ምንዛሬ ውጭ ወደ እንግሊዝ ሀገር ከገባ እና ኢትዮጵያ ለእንግሊዝ ታበድራለች ማለት ነው። በተዘዋዋሪ ሌላ ነገር የለውም። በኔ ፊልድ ስታወቅ እና ይህ ምንድን ነው ገቡ ነው የኢትዮጵያ ብር ድጋፍ የለውም ማለት ነው። የውጭ ሀገር ገንዘብ ድጋፍ ስለማይኖረው በጣም የሚያስፈራ ሁኔታ ነው ያለው። እና ይህ ሁኔታ ሳይገነዝብ አንዳንድ ኢትዮጵያውያኖች ነው በነገራችን ላይ ይህን ስለሚያስፈራቸው ነው አንድ የመንግስት ሰራተኞች በቴሌቪዥንም በኤምባሲዎችም በምኖቹ ኑና ኢትዮጵያ ውስጥ ኢንቨስት አድርጉ፣ መሬት ግዙ ተጠቅምላችኋል፣ ቤት ስሩ የሚሏቸው ነዝን ወደው አይደለም። በአንድ በኩል ይህንም የኢትዮጵያ ገንዘብ ስለሚከስር ለመክሰር ነው እዛ ደረጃ ስለደረሰ ነው። በሌላ በኩል ደግሞ የውጭ ሀገር ገንዘብ ካልገባ ወደ ኢትዮጵያ እነሱ ሊያወጡት የኢትዮጵያ ገንዘብ ወደዛ መምጣት ስለማይችል ለዋጋ ስለሌለው የግድ የውጭ ምንዛሬ ያስፈልጋል። እና ወደዋችሁ አይደለም ነገራችን ኑኑ ይሏችሁ ይህንኑ ጥቅማቸውን ለማስከበር ነው ማለት ነው። በነገራችን ላይ እንደው እውነቱን ልንገራችሁ እኔና ወንድሜ ነው እንደው ይቺ ሀበሻ እንደው ኢትዮጵያ ውስጥ ኢንቨስት ታወራለች እና ምንድን ነው ብለው አየ ነው እና ቤት ይሰራሉ አንዳንዶቹ አሉ። አንዳንዶቹ ደግሞ እንደዚሁ ሌላም ነገር የግል ንብረት ማድረግ ይችላሉ ብለው ነው አናገሩን። ስናያቸው እነሱ ብናወጣው እንደ ውሃ ቅዳ ውሃ መልስ ብሎብን እንደ የምንቀዳው ሳይሆን የምንመልሰው ገዝቶ በዛብን። አንዳንዶቹ እንደውም ቤት ሄደው የሚሰሩ የማውቃቸው ሰዎች እንደ ዝም ብለው ይመላለሳሉ። ቤትም አንዳንዶች ሳይሆንላቸው ሌላ የቀየሩም አሉ። ቤቱም የማውቃቸው ሰዎች ነው ወላሂ ወቴ ነው እንደ እና ሂደውም መመላሻቸውን አይቆጥሩም። የአየር ትኬቱን አይቆጥሩ፣ የሚያጠፉትን ገንዘብ አይቆጥሩ። እኔ አይታየኝም እንዲህ እንደሆነ እና ገንዘባቸውን የሚቀሱ ያዛር ግን መንግስቱ ወደ ኋላ ሲቀየር በተለይ ሲረጋጋ ሁኔታ ሲወር ወደዛ ቦስ እንዲያውም ይበዛላቸዋል። ባይኑ በበኩል ይህን እዘራበታለሁ። ያየሁት ነገር ነው፣ የመርመርኩት ነው። እና ውጣው ብናወጣ ብናያገር ስላልሆነልን እንደውም እዚሁ ቤት ገዝተንም ሌላ ቦታ አድርገን ብናደርገው በኋላ ሽጠን ብንወስደው ይሻላል ብለን ተስማማን። እስቲ እናንተ ሀብታም እንደዚሁ ቤት ገዛችሁ ሰዎች ሀብታም ስትሆኑ ያን ጊዜ መተን ከእናንተ ቤት እንገዛለን። ቅርታ እንዴ ደግሞኛል ብቻ ይሄን ኢንቨስት አድርጎ ይባላል እንዴ አልታየኝም ማለት ነው እንዴ ምክር ነው ሌላ ነገር የለውም በኋላ በኩል ደግሞ አንዳንድ ሰዎች የውጭ ሀገር ሰዎችና በተለይ የውጭ ሀገር ሰዎች መሪዎችን ጭምር ማለት ነው አንዲት ሀገር ለውጭ ሀገር ለውጭ ንግድ ክፍት መሆኗ ሸቀጣ ሸቀጥ ማራገፊያ መሆኗ ማለት አፕነስ ትሬድ ማለት ነው በእንግሊዝኛ ሀብቷን ያዳብርላታል ኢኮኖሚዋን ያሳድጋል ይላሉ ይህ አባባል በአጭሩ አወናባጅ ነው ሁለተኛ ደግሞ ትክክልም ላይሆን ይችላል የአንዲት ኢኮኖሚ ለማድረግ ከተፈለገ ጠቅላላ ስነ ስርዓቱ ሁሉ ነው ግልጽ መሆን አለበት ንግድ ጠቃሚ ነገር ነው ከሚጠቅሙት ነገሮች አንዱ ነገር ነው ግን አገሪቷ የሚያስፈልጓት እቃዎች ከሞላ ጎደል ካላመረተች አዳዲስ ቴክኖሎጂን ካልተጠቀመች በሳይንስ የተደገፈ ስርዓትን ካላስፋፋች ምሁራንና አዋቂዎችን በትክክል ስራቸው እንዲሰሩ አእምሯቸውን እንዲጠቀሙ ካላደረገች እንዲያው የአንዳንድ ሰዎች በንግድ መክበር የትም አያደርስ በነገራችን ላይ ኢትዮጵያ ውስጥ እንደው ሲወዳደር ኢትዮጵያ ከውጭ ሀገር ያላት ምግና ኢትዮጵያ ውስጥ ደግሞ የኢትዮጵያ ህዝብ ራሱ በራሱ የሚያደርገው ንግድ ሲወዳደር 90% ኢትዮጵያ 95% ውስጡ ሀገር የሚሆነው ንግድ ነው የሚበልጠው ለሀገሪቷ ኢትዮጵያ ውስጥ ነው ከአንድ ቦታ አንድ ቦታ መዘዋወር አይቻልም ህዝቡ በብሔር ምናምን በክልል ተከፍሎ እየተጋጨ እያለ ንግድ አይስፋፋም ስለዚህ ውጭ ያለ 90% ያለው የኢኮኖሚ የሚያሳድገው ንግድ እስካልተሰፋፋ ድረስ ከውጭ ሀገር ያለው ንግድ ብዙም የሚያመጣው ነገር የለውም ማለት 10% ስለሚሆን ወይም ከዛም ያነሰ በሁለተኛ ደግሞ ከውጭ ሀገር እርዳታ መቀበልን እንደ ትልቅ ነገር እንዲያውም በዓለም ባንክ እና ከዓለም የገንዘብ ድርጅት ጋር ትስስር መፍጠር እንደ ትልቅ ነገር ተቆጥሮ ጉራም ይነሳበታል የኢኮኖሚ እድገት ያመጣል ይሉናል ይህ በነገራችን ላይ እኔ የማውቃቸው ሰዎች ፕራይም ሚኒስተሩ ጋር የሚሰሩም ሰዎች ያስያዩ ነው ያናገርኳቸውም ሰዎች ነው እንዲያውም ይህን ከወርልድ ባንክ እኛ ጋር ያለ ግንኙነት ሌላ ሊያመጣ አይችልም እንደ ሀብታም ያሉት እንደ ቅንጅት ያሉ ሊያርጎት አይችልም ብለው እንደ ጉራ ይነፉበታል ይሄ እንዲያው ጉራ የሚነሳበት ሳይሆን በጣም እንዲያውም የሚያሳዝን ነው ከፈለጋቸው በሌላ ጊዜ በሰፊ እናወራለን ከዓለም የገንዘብ ድርጅትና ከዓለም ባንክ ጋር ትስስር መፍጠር ጉዳቱ እንጂ ጥቅሙ አይበዛም እና ይህን በሰፊው ማነ ነው ምናልባት በሰፊው ሌላ ጊዜ እናወራበታለን ወይም በጽሁፍ እናወጣዋለን እና ይህም በጣም የገረመኝ የኢትዮጵያ ውስጥ አየሁትም በቴሌቪዥን የሰማሁትም በሬዲዮ የሰማሁትም ኢትዮጵያ የምነግራቸው እንዲያ ግን ተቃራኒ ነው ነገሩ ይገርማቸዋል በግርቡ እንደነገርኳችሁ በጥሩ ወጡ ጣፎች እንደሚያመለክቱን ከሆነ አንዳንድ ትላልቅ ምሁሮች እንደሚናገሩት ለምሳሌ ኬነት ሮገርስ የሚባሉት ኢኮኖሚስት ለወርልድ ባንክ ሲሰሩ የነበሩ ለአይኤምኤፍ ሲሰሩ የነበሩ ሌሎችም እንደዚሁ ጆሰፍ ስቲግሊዝ የሚባሉ ሰዎችም ሌሎችም ምሁሮች በቅርቡ እንደተናገሩት በቢቢሲም በቅርቡ የቀረበው ነው በነገራችን ላይ አንድ እንደተናገሩት ከሆነ በብድር ያደሩ ሀገሮች ብዙ የሉም እንደውም ቀጥላላም የሉም ነው የሚባሉት ያሉት እና በብድር ያደገች ሀገር ምናልባት አሁን ቻይና ምናልባት ነው እንግዲህ ምናልባት ኮሪያ ሳውዝ ኮሪያ ሊሆኑ ይችላሉ ሌላ ግን በብድር ያደገ ሀገር የለም ነው የሚሉት እና ቻይናማ እንደዚሁ በምናልባት በብድር እያደገች ያለች የሚባለው ምንድን ነው ቻይና እንትን ሀይል ስላላት የሚገባውን ሀብት የውጭ ሀገር ሀብት መቆጣጠር ችላለች በምፈልገው እንዲያውሉት ማድረግ ስለመቻለች በእንግሊዝኛ ባርጌኒንግ ፓወር ማለት ነው እነሱ ብቻ ሊሆኑ ይችላሉ እንጂ ሌላ የለም ብለው እንትን የደመደሙት እና በዚህ ላይ እንግዲህ አጠቃላይ የኔ መፈቻ ያለ በዚህ አቆማለሁ በጥያቄና መልስ መናገር ይችላል ማብራራችላለሁ። ሌሎችን ከፈለጋችሁ ስለ ወልድ ባንክ በሰፊው ምናልባት አንድ ሰዓት የሚሰጥ ሆይ ይችላል እሱን ማብራራት ይችላለሁ። ተዘጋጅቶ መናገር ይችላል።
በጣም በጣም ጥሩ ዶክተር ሰይድ በጣም እናመሰግናለን። እንግዲህ እኔም ጥያቄዎች አሉኝ። ሆኖም ግን ቅድም እርሶ ከመምጣቶት በፊት እንዲሁ የሀገራችንን ኢኮኖሚ ጉዳይ በማንሳት አንዳንድ ውይይቶች አድርገን ነበረ በአቅማችን። በተለይ አንዳንዶቻችን ራሳችንን ብሌም እናረጋለን የአፍሪካን ኢትዮጵያን ብሎም ደግሞ የአፍሪካን በአጠቃላይ ስንመለከተው ምናልባት ችግሩ የራሳችን ሊሆን ይችላል የሚል አመለካከት አለ። እና እስቲ አንድ ወንድሜ ስላለ የእሱን ጥያቄ እንስማና ከዛ በኋላ እንግዲህ ጥያቄዎቻችንን የኔንም ጥያቄ በተለይ ፖለቲካውን አስመልክቶ ማለትም ፖለቲካው እንዴት ይህንን ኢኮኖሚ ተገዥ እንደሚያደርገው አብረው ያያይዘው እንዲያወያዩን እፈልጋለሁ። ግን አሁን ለወንድሜ ማይኩ ልልቀቅለትና የእሱን ጥያቄ እንስማ። ናፕ ጥያቄህን አምጣ።
ዶክተር ሰይድ አሰን የመጀመሪያ እንኳን ደህና መጡ። እዚህ ዲስከሽን ሩም ተገኝተው ይሰማል? እንደ ይሰማል ብዬ ሳልኩኝ ይቅርታ አድርጉልኝ። ይሰማል አንዳንድ ስጥኝ የሚሰማ ከሆነ ዶክተር ሰይድ አሰን በመጀመሪያ እንኳን ደህና መጡ። እዚህ ዲስከሽን ሩም ተገኝተው ያሉትን እውቀት ለማካፈል በመፍቀዶ ልባዊ ምስጋናን አቀርባለሁ። ወደፊትም እንደዚሁ እንደሚያስተምሩን ተስፋ በማድረግ የሚከተሉትን ጥያቄዎች ጠይቃለሁ። ቅድም ሩም ውስጥ ብዙ ጥያቄዎችን አንስተን ነበረ፣ ግን ከዛ ሌላ ደግሞ አሁን እነዛን ራሳችን ያንሸራሸር ነው ምናልባት አስቻለ ሊደግሞ ይችላል። ሌላ ጥያቄዎችን ደግሞ ስላዘጋጀኝ እነዚህ ልጠይቅ እፈልጋለሁ። እነዚህንም እንድጠይቅ ያስገድደኝ አሁን ብዙ ስለሰማሁ በመሀል መልስ ስላገኘሁ ነው። ግን መልስ ላላገኘኋቸው አሁን እጠይቃለሁ። ሶስተኛው ዓለም የመውሃው ችግር እንዳለበት ሲታወቅ ዘወትር ስንዴ ማደል ሁነኛ መፍትሄ ነው ወይ? ሶስተኛው ዓለም እንደማውቁት ትልቁ ችግሩ ኢትዮጵያን ጨምሮ መውሃው ነው። የሰለጠነው ዓለም ይህን ጭምድድ አድርጎ ይዞት መውሃውን ራሱን ያዘው እና እንዴት እሱ እንደዚህ ታቅቦ እንዴት ስንዴ ብቻ ማደል እውነት መፍትሄ ይሆናል ወይስ ከበስተጀርባው ስንዴ ይደላው ራሱን የቻለ እንትን አላማና ሚና አለው? አንደኛው ጥያቄ ሲሆን፣ ሁለተኛው ደግሞ የሰለጠነው ዓለም ወይም የበለጸገው ዴቨሎፕድ ካንትሪስ የሚባሉት የኮታና ታሪፍ ጣራ ማዕቀብ እየጣለ እንዲሁም ነጻ ገበያ ድል በሌለበት እነዚሁ ሙሉ በሙሉ ሳይስተካከሉ ሶስተኛው ዓለም እንዴት ከድህነት ይላቀቃል? ኢትዮጵያ ደግሞ ጨምራል ማለት ነው። ያው ኮታ ያቃሉ፣ ታሪፍ ብዙ ነገር አለ። ሌላው የራሳቸው የውስጥ ለውስጥ የሚገበያዩበት እርሱ በደንብ ነው የሚያውቁት፣ 80% ነው ከዛ በላይ የራ እንትኖች አላቸው። ትልልቅ ባለመታወቁ ይፍታን ምናምን አውሮፓ ራሱ ነው የሚገበያየው፣ እርስ በራሱ የሚገበያየው በራሱ ነው የሚገበያየው፣ አይወጣም ከዛ። እኔ አንዳንድ የፈረንጆችን እንደዚህ ጠይቅ፣ ቀድሞ ፈረንጅ የሰራውን በሰዓት ስንት መቶ ብር ለሰዓት ስራው የሚከፈልበት እናንተ እሱ እንዴት ልትለፍሰው ስለ እንዴት ልትገዛው ትችላለህ? አቅም የሚል መናጢ ዳይላል ብዙ ነገር አለ። እና በራሳቸው ነው ውስጥ ለውስጥ እንትን የሚያደርገው ሰርክል የሚያደርገው ግንኙነቱ እንደዛ ነው። እና እንዲህ በተቆላለፈ ዓለም ውስጥና አንዱ ፍጹም የበላይ በሆነበት በገበያ ዓለም እንዴት እና ሌላው ላይ ጫና እየጣለ ኮታና ታሪፍን ምሳሌ በማድረግ አንስቻለሁ የሚኖርበት የኢኮኖሚ እድገት በሶስተኛው ዓለም ኢትዮጵያን ጨምሮ እንዴት ይገኛል ነው። መጨረሻው ጥያቄ የነበረው እንደ አንደኛው ያስቀመጥኩት በጥቅሉ የነበረው ምንድን ነው፣ የሀገራችን ምጣኔ ሀብት ወይም የኢኮኖሚ እድገት እመርታ የማያሳይበት መንስኤው ምንድን ነው ነበረ። ብዙ ተናግረዋል እርሱ ብዙ፣ በተለይ ትክክል ነው። ሙስና፣ ጉቦኝነት በጣም ኢኮኖሚን ግሽበትም ብዙ ነገሮችንም ስለሚያስከትል እርግጥ ነው ያ እንዳለ ሆኖ፣ ግን ከዚህ ባሻገር እንደው ጉቦም እኮ አንድ ነገር ሲኖር ነው ጉቦ ውስጥ ሰው የሚሰማራው። ግን መሰረታዊ ትልልቅ እንትን ኢኮኖሚ የሚዳብርበት የአውታሮቹ መሰናክል የት ላይ ነው ያሉ የተጠላለፈው መንገዱ መስመሩ የት ላይ ነው? እንደው አገሩ ያው ለማ ሀገር ነው ታታሪ ህዝብ ነው ማወቅ መማር የሚችል ነው ምን ላይ ነው የኢኮኖሚ የሚለው እና እነዚህ እንደነዚህ ጥያቄዎች ቋጫለው እና ቤት ውስጥ ቅድም ስንዳሰሰው የነበረው ምናልባት ልንመለስበት እንችላለን። እነዚህ ጥያቄዎች ለማቅረብ እድሉ ስለተሰጠኝ ቤቱን በጣም አመሰግናለሁ። እርሱም በመሀላችን መገኘትና ያሉትን እውቀት ለማካፈል በመምጣቱ እና ለእነዚህ ጥያቄዎች ለሚሰጡኝ መልሶች በቅድሚያ አመሰግናለሁ። ማይክ ፍሪ ነው።
ከመሄድ በፊት ናፕ የመጀመሪያዋን ጥያቄ እንደገና ድገማት ብለዋል። ፕሊዝ የመጀመሪያዋን ጥያቄ። ታንክ ዩ።
የመጀመሪያው ሶስተኛው ዓለም የኖው ሃው ችግር ሶስተኛው ዓለም ላይ እንዳለ ኖው ችግር እንዳለብን እየታወቀ ዘወትር ስንዴ ማደለ ዘወትር ሁሌ ስንዴ ነው የሚታደለው። ፈረንጅ ከፈረንጅ ሀገር በአፍሪካም በኢትዮጵያም ያው ብዙ ሀገራችን ስንዴም ሌላማ በቀል በማብቀል ላይ እየታወቀች እንደገና ያው የበቆሎ የሩዝ ስንዴ እርዳታ ነው። ኖው ሃውን ነው እኛ እንግዲህ የምንሻው ኖው ሃው ነው። ደግሞ እንደሚያውቁት እንደውም እዚህ ላይ ለመጨመር ፈረንጆቹ በአውሮፓም በሌላም ጨምሮ ማርሻል ፕላን የተረዱ አሉ እና እነዚህን እርስዎ ጠቅላላ አድርገው አሜሪካ ሁለተኛ ዓለም ጦርነት በኋላ እንደዛ አይነት ድጎማ በሚሰጥበት እና ሰዎችን እንዳስተራላይድ ለማድረግ የሚደረገው እንደዛ የማርሻል አይነት ፕላን ሲያስፈልግ ምንድን ነው ዘወትር አፍሪካ ስንዴ ብቻ ኖውሃው እና እንደዛ አይነት ፕላኖች አያስፈልግም የሚለው ነበረ እና ይህ ጥያቄ ይመስለኝ። አመሰግናለሁ።
የመጀመሪያው ጥያቄ ከወንድም ጋር የተያያዘ ነው። እኛንም በኔ አስተሳሰብ ለዚህ ሁሉ ዋናው የኛ ውድቀት ነው፣ የኛ ሽንፈኝነት ነው፣ የኛ ነው ችግሩ ከሚለው ጋር የተያያዘ ነው። በነገራችን ላይ ማርሻል ፕላን እንደ ማርሻል ፕላን አሜሪካ ስታደርግ ጥቅም ስለነበራት ነው እና አንደኛው በማርሻል ፕላን የአሜሪካ ተጠቅማ የራሷን ኢኮኖሚ አሳድጋለች። ለራሷ ጥቅም ስትል ነው እንጂ በተለይ ለአውሮፓውያኖችም ጠቅላላ ለማስብ አይደለም። ይህን የሚል ሰው ለራሳቸውም የሚናገሩት ነገር ነው። በአንጻሩ ኢትዮጵያ ውስጥ እንደ ኢትዮጵያ ባለች ሀገር እንደ ማርሻል ፕላን ያለ ድጋፍ ሊኖር አይችልም። ምክንያቱም እንደ አፍሪካ ሀገሮችን ለራሳቸው መጠቀሚያ እንጂ እንደው ተጠቅመውም በተለይ አፍሪካ ውስጥ ብዙ አሜሪካ ጥቅም የላ እንደ አሜሪካ ያሉ ሀገሮች ጥቅም የላቸው ያላቸውን በፈለጉትንም ያህል ያው የሚያገኙት በቃቸዋል። የሚጠቀሙባቸው የፖለቲካ ብቻ ነው እንጂ የኢኮኖሚ ችግር ብዙ ጥቅም ብዙም የላቸውም። ከአንዳንድ ሀገሮች በስተቀር እንደ ናይጄሪያ እንደ አልጄሪያ ወይም ደግሞ ኦይል እንዳላቸው እንደ ሳውዝ አፍሪካ ካሉት ሀገሮች በስተቀር ከሌሎች ሀገሮች ብዙ እቃ ስለማይሸጡ ብዙም ማምረትም ስለማይችሉ ሀገሮችም ብዙ ከአንድ እንደ አሜሪካ ካሉ ሀገሮች ከአውሮፓም እንደ ማርሻል ፕላን ያለ መጠበቅ የለብንም። ሊሆንም አይችልም። እነሱ አብራኛው ለጥቅማቸው ነው የሚሰሩት። ጥቅማቸው ከሌለ የሚያደርጉት ነገር የለም። ግን ይህም ያሳየው ምንድን ነው? ችግሩ እኛ ላይ ነው ያለው። እና አፍሪካ ዋናው ችግሯ ዲሞክራሲ የለም። ዲሞክራሲ ስለሌለ ህዝቡ የፈለገውን ማድረግ አይችልም። ጥሩ ያሉትም ወጣት ሀገር የሚወዱ ወጣቶችን ሰዎችን መምረጥ አይችልም። ራሱን ህዝቡ መምራት አይችልም። ስለዚህ የኢኮኖሚውን በዛ ተጠቃሚዎች ሌቦች ናቸው የሚያካሂድ በሁሉም የኢትዮጵያ ሳይሆን አፍሪካ ጠቅላላ አስቸጋሪ ስልጣን ያሉ ሰዎች ለራሳቸው ጥቅም ብቻ ነው የተረሱ ስለሆነ ችግሩ እኛ ላይ ነው ያለው። በነገራችን ላይ በወርልድ ባንክ እና IMF የዓለም የገንዘብ ድርጅት እና የዓለም ባንክ ሁሉንም የሚያካሂዱ ለአፍሪካ ህዝቦች ሳይሆን ለራሳቸው ጥቅም ነው። እነዚህ ድርጅቶች በነገራችን ላይ አበዳሪዎች ናቸው እና ባንክ ናቸው እና አበዳሪ ተበዳሪ እስከሌለ ድረስ ከአበዳሪ አይኖርም። እና ተበዳሪ ደግሞ ድሀ ነው፣ ብዙ ሀብት የሌለው ነው። ስለዚህ እነዚህ ሀገሮች ለእኛ ይጠቅማሉ፣ እነዚህ ድጅ ለእኛ ይጠቅማሉ ማለት በጣም ያስቸግራል። ወይ የሚሰጡትም ደግሞ ብድር በትክክል ስለማዩ ዋጋ ያለው ምንደ ወደኛነት ያደርጋል። እና ያንተ ነው ጠቅላላ ከገባኝ በዚህ ሀይል የመጀመሪያውን በዚህ አቀርባለሁ ገመድባለሁ። ሁለተኛ ግን ያንተ ያልከው ትክክል ነው። ፍሪ ትሬድ ማለት ነጻ ንግድ የለም በዓለም ውስጥ። በነገራችን ላይ በተለይ በአፍሪካ የዓለም የንግድ ድርጅት ጋር ወርልድ ትሬድ ኦርጋናይዜሽን መጀመሪያ ሲቋቋም እንዳሳየው በትርፍ ንግድ ሲታይ እንዳለ ሁኔታዊ በአሁኑ ሁኔታ ከሆነ አፍሪካ የአፍሪካ ጥቅም ኔጌቲቭ ነው ማለት ክሳራ ነው ተብሎ ያታየው። ምክንያት ዋናው ምንድነው? አንተ እንዳልከው ጠቅላላ እነሱ አሜሪካኖች ሆነ አውሮፓኖች ጃፓኖችም የራሳቸውን ገበሬዎች የራሳቸውን ምርቶች ገበሬዎች ስለሚደጉሙ ማለት ሰብሲዳይ ስለሚያደርጉ ከእነሱ ጋር ማወዳደር ያስቸግራል። ፍሪ ትሬድ ሊኖር አይችልም። በነገራችን ላይ ይሄ የወርልድ ባንክ ሰዎችም ወርልድ ባንክ የሚሰሩ ምሁሮች የሚያክል ያሉ ነው። እንዲያውም ምን ያሉ በወርልድ ባንክ ሰዎች ከሆነ ክራይም አገንስት ሂውማኒቲ ነው የሚባለው የሚሉት የአውሮፓ እና የአሜሪካ የሚያደርጉት ንግድ ጫና፣ በንግድ ላይ የሚያደርጉት ጫና ለሰው ልጅ በጣም አሰቃቂ የሚሆን ጉዳት የሚያመጣ ነው ብለው የሚያወጡት። ምክንያቱም ለራሳቸው ለምሳሌ በቅርቡ ወል ስትሪት ጆርናል የሚለው ጋዜጣ እንዳወጣ አንድ አመት ሁለት አገር እንዳመጣው ከሆነ ስዊዘርላንድ ውስጥ የሚመረተው ቅጠላቅጠል አንድ ችቦ ቅጠላቅጠል 750% ይደግ በመንግስት ይደገፋል። እና በሌላ በኩል ደግሞ እነሱ እንደምትቁት የአውሮፓና የአሜሪካ ገበሬ በሰፊው ነው የሚያርሰው፣ በመካናይዝድ በሆነ በትራክተር ነው የሚያርሰው። እና የአፍሪካ ተራ ገበሬ አንድ ሄክተር አርሶ ድጋፍም ሳይኖረው እነሱ ጋር ይወዳደራል ማለት በጣም ያስቸግራል። በሌላ በኩል ደግሞ እንደምታውቁት አውሮፓ ውስጥ ሆነ ጃፓን ውስጥ አሜሪካ ውስጥ ያሉ ገበሬዎች ትንሽ ናቸው። አሜሪካ ውስጥ ለምሳሌ 2% ያነሰው ሰራተኛ ብቻ ነው በግብርና ያተሰማራው። በኢትዮጵያ እንደምታውቁት 85% ያለው ሰው በግብርና ያተሰማራታል። ስለዚህ እንደ እንኳን ምንድን ገበሬዎችን ደጉማቸው ከተባለ ማነው ደጓሪ፣ ማነው ተቀባይ፣ ማነው ሰጪ? በአሜሪካኖች ግን 98% ገበሬ ስላልሆነ ደግሞ በዛ ደግሞ ኪሱ ያበጠ ስለሆነ ሀብታም ስለሆነ ያዋጠዋል። ትንሽ ሰዎችም የሚደገሙ ሰዎች ትንሽ ስለሆኑ ስለዚህ አንደኛው ንግድም ከውጭ ሀገር ንግድም እንደ ኢትዮጵያ ላሉ ሀገሮች ዋናው ነው ሊሆን ማይች ነው ውስጥ ያለው ነገር ነው። እና ያልከው ትክክል ነው። በተለይ በኔ ለማስተምረው ትምህርት በተራ መጣኖች በለማጅ የምናስተምረው ፕሪንስፕል ኦፍ ኢኮኖሚክስ በሚለው ብቻ እንደታየ ነው። ምክንያቱም የሚጻፍ ነገር ነው እና ፍሪ ትሬድ ስለሆነ ነጻ ንግድ ስለሆነ ሌሎች ሀገሮችም ሊያድጉ አይችሉም። ምክንያቱም እንደ አሜሪካ እና እንደ አውሮፓ ያሉ ሀገሮች ገበሬዎቻቸውን ስለሚደጉሙ፣ አንዳንድ ጊዜም ደግሞ ብዙ አምርተው እኛ ላይ ይጥላሉ። በነገራችን ላይ ባለፈው አንድ ሳምንት 10 ቀን በፊት እንደዚሁ ዳላስ እንደነበርኩ ያመጣሁት ነገር ነው። እዚህም ቢሮ ያለ መረጃ ላቀርብላቸው። በአሁኑ ጊዜ የወርልድ ባንክ ፕሬዚዳንት ሊሆኑ የታጩት ሮበርት ዞሊክ የሚባሉት የአሜሪካ የንግድ ሪፕሬዘንታቲቭ ነበሩ። የንግድ መስሪያ ቤት አሜሪካን የሚወክሉ ናቸው። ፕሬዚደንት ቡሽን የሚያደርጉ ናቸው። እና ምን አቀረቡ የሚሰውዬ ኢትዮጵያ ውስጥ የምንልከው እህል አንደኛ የአሜሪካን ብዙ ወጪ አስወጣታል። ሁለተኛ በተለይ ማለት እንግዲህ ወጪ እህሉ ከምናከው ይልቅ ወጪ በዛ። አንደኛ የአሜሪካ መንግስት ከገበሬዎቹ ከአሜሪካ ገበሬዎች መግዛት አለበት። ሁለተኛ ደግሞ እህሉን ማጓጓዝ አለበት። ለፖርት መክፈል አለበት የሁሉ ከተተፈለ ሲው ወጭ በዛ በሌላ በኩል ደግሞ እዛ ውስጥ ኢትዮጵያ ውስጥ እዛ ሁሉ በነጻ ሲሰጥ ተራዎቹ ሌሎቹ ምርት ያላቸው ሰዎች መሸጥ አቀባቸው ምክንያቱም ሌላው ሁሉ በነጻ እያለ የኢትዮጵያ ገበሬ እንዴት አድርጎ ነው መሸጥ ይችላል ስለዚህ የበለጠ ይህንን ድህነቱንም ስላባባሰው እባካችሁ እናንተ የቤተ ክርስቲያን ሰዎች እናንተ ደግሞ ኤንጂኦ የምትባሉ ሰዎች ወይም የምትባሉ ድርጅቶች እባካችሁ ገንዘባችሁን ገንዘብ ምስጣችሁና ገንዘቡን ወስዳችሁ ከኢትዮጵያ ገበሬ ገዝታችሁ ያው ራሳችሁ እናንተ የምትፈልጉትን ማድርጉ ሃይማኖታችሁን ማሳዳት ትችላላችሁ ብሎ ለመናቸው እንግዲህ ገበሮቹና የቤተ ክርስቲያን ሰዎች ይህ መመጥ እዚህ ያለ ነው ከፈለጋችሁ መስረት ያ ሳቅ አደረግላችኋለሁ እና አሻፈረም ብለው እንዲያሉ ምክንያቱም ገበሬዎቻቸውን ለመደገፍ ነው ማለት ነው እንደ ሃይማኖት ሰዎች የሚባሉት ናቸው እንግዲህ የሃይማኖት መሪዎች ለገበሬዎቻቸው ለአሜሪካ ገበሬዎች አዘኑ እንጂ ለኢትዮጵያ ገበሬ አዝነው አይደለም እና ይህም እንደ እርዳታ የሚባለውም ጠቃሚ አይደለም ለማለት ነው እና የአፍሪካዎች ራስ በራሳቸው ንግድ ካላደረጉ ይህ ደግሞ ያው መሪነት ይጠይቃል ጥንካሬ ይጠይቃል ይህን ካላደረጉ በርስ በራሳቸው ካላደረጉ መውጫ ያለው በነገራችን ላይ እንደው በእኔ አስተሳሰብ ከሆነ በእኔ ግምት ከሆነ በአጠናሁት ከሆነ የኢትዮጵያ ህዝብ የኢኮኖሚ ማሳደግ ይችላል ስለው ነጻነት እስካለው ድረስ ውጭ ያለውም ሰው እንደ ያለችው ወስዶ ቢረባረብ ነጻነት ቢኖረው ራሱ ማሳደግ ቢችል ከሆነ ቡስና ባይኖር ኢኮኖሚው የበለጠ ሊያድግ ይችላል እንዴት ላይ እንደ ኢትዮጵያ ባሉ ሀገሮች እና ሁሉ ነገርም እንዳው ጥሩ ተተሳከረ የሞ መክነ ማለት ፖለቲካው ተተካከረ ሁሉ ነገር ይሆናል ባይነኝ እና በዚህ ላይ አቆማለሁ እንግዲህ ጥያቄ መልሼ ከሆነ ያልመለስ ከሆነ ይቅርታ አድርጋለሁ
እሺ የመጀመሪያው ጥያቄ የተመለሰ መሰለኝ ግን ሁለተኛ ነው ሶስተኛ የጠየቀው ጥያቄ የተመለሰ አይመስለኝም እንግዲህ ምናልባት ወደ በኋላ እንመጣበት ይሆናል ምንሽር ጥያቄ ይሄን አቀርብ